Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
ባለፉት 10 ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ሕክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል።
ዶክተር ሊያ ታደሰን የሰማናቸው በኢትዮጵያ በኮቪድ-19 የሚሞቱ ሰዎች መጠን ባለፉት 10 ቀናት ከ20% በላይ መጨመሩን የጤና ሚኒስቴር አስታውቋል። ይህንንና የክትባት ስርጭትን የሚመለከት ዘገባ በምሽቱ ይደመጣል።
ልጃቸው 5 ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጅሽ ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት።
ወይዘሮ አዜብ አታሮን የሰማናቸው በአሜሪካ የሚኖሩ የልዩ ፍላጎት ትምህርት የሚያሻቸው ልጆች ያሏቸው ወላጆች አስፈላጊውን ድጋፍ ያገኙ ዘንድ ምን ማድረግ እንዳለባቸው ሙያዊ ማብራሪያ ይሰጡናል በምሽቱ። እነዚህና ተጨማሪ ጉዳዮችን ያካተተውን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ይከውናል። በመቀጠል ስመኝሽ ቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የጎንዮሽ ጉዳቶችን የማስከተል እድል አለው በሚል በቅርብ የወጡትን ሪፖርቶች ተከትሎ ጀርመን፣ ፈረንሳይና ጣሊያን የአስትራዚካ ጸረ ኮቪድ ክትባት መስጠት እንዲቋረጥ ያደረጉ አገሮች ዝርዝር ተቀላቅለዋል። ይሁን እንጂ የዓለም ጤና ድርጅት ክትባት መድኃኒቱ አደጋ ያስከትልም ማለቱን ቀጥሏል። በጉዳዩ ላይ አስተያየታቸውን የሰጡት የጀርመኑ ጤና ሚኒስትር ውሳኔው ለቅድመ ጥንቃቄ የተወሰደ እርምጃ ነው ያሉ ሲሆን፣ ይህም ባለፈው ቅዳሜ አንድ ሰው ክትባቱን በወሰደ በአጭር ጊዜ ውስጥ በአንጎል ውስጥ የደም መፍሰስ አደጋ ሕይወቱ በማለፉና ሌሎች 3 ሰዎች ደግሞ በደም መርጋት ሳቢያ ሆስፒታል ከገቡ በኋላ ኖርዌይ የወሰደችውን ተመሳሳይ እርምጃ የተከተለ መሆኑ ነው። እስካሁን ባለው መረጃ የደረሱት አደጋዎች ከክትባቱ ጋር ይያያዙ ወይም ከህሙማኑ የጠና ህመም ሁኔታ የተነሳ በእርግጠኝነት መናገር የምንችለው ነገር የለም። ትክክለኛውን መንስኤ ለማወቅ ጥልቅ ምርመራ በማድረግ ላይ ነን ሲሉ የኖርዌይ የመድኃኒቶች ተቆጣጣሪ ተቋም ዋና ሐኪም አስረድተዋል። ኮንጎና ኢንዶኔዥያን ጨምሮ ከአውሮፓ ህብረት ውጪም አንዳንድ ሀገሮች የክትባቱ ስርጭት እንዲቋረጥ አድርገዋል። ይሁን እንጂ የዓለሙ ጤና ድርጅት ክትባቱ የደም መርጋት ስለማስከተሉ አንዳችም በምርመራ የተረጋገጠ ውጤት ያለመኖሩን አመልክቶ ሀገሮች ክትባቱን መስጠቱን እንዲቀጥሉ አሳስቧል። በተያያዘ በኢትዮጵያ ካሳለፍነው ቅዳሜ ጀምሮ በሀገር አቀፍ ደረጃ መሰጠት የተጀመረው አስትራዜንካ ክትባት የደም መርጋት የጎን ጉዳት አሳይቷል ተብሎ የወጣውን መረጃ በጥብቅ እየተከታተሉት መሆኑንና ኢትዮጵያ ውስጥ እስካሁን ያስከተለው ችግር አለመኖሩን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በቀጣይም በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደሚደረግም ተናግረዋል። በተያያዘ በኢትዮጵያ ውስጥ በኮቪድ-19 የሚሞተው ሰው ቁጥር ባለፉት 10 ቀናት ከ20% በላይ ማሻቀቡን የጤና ሚኒስትር አስታውቋል። ሚኒስትር መስሪያ ቤቱ አክሎ በ10 ቀናት ውስጥ የኮሮና ቫይረስ መተላለፍ መጠን 17% መሆኑንና በእነዚህ ቀናት ውስጥ 12,000 ሰዎች ለቫይረሱ መጋለጣቸውን ገልጿል። ደቡብ ሱዳን ውስጥ ለምግብ እጥረት ለተጋለጡ 6.6 ሚሊዮን ሰዎች መርጃ የሚውል የ1.7 ቢሊዮን ዶላር አስቸኳይ እርዳታ ተጠየቀ። ይህን አጣዳፊ እርዳታ ተማጽኖ ያቀረቡት በደቡብ ሱዳን የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች አስተባባሪ አሌን ንዴሁ ሲሆኑ መስሪያ ቤታቸው ለዚህ የአውሮፓውያን 2021 ዓ.ም ለደቡብ ሱዳን የምግብና ሌሎችም ችግሮች ያዘጋጀውን ምላሽ ዛሬ ይፋ አድርጓል። የመንግስታቱ ድርጅት ከፍተኛው የስደተኞች ከፍተኛ ኮሚሽነር UNHCR በበኩሉ በተለያዩ አጎራባች ሀገሮች ለተጠለሉ 2.2 ሚሊዮን ደቡብ ሱዳናውያን ስደተኞች መርጃ የሚውል የ1.2 ቢሊዮን ዶላር ድጋፍ ተማጽኗል። በሰሜን ናይጄሪያ ውስጥ በትላንትና ሁለት 3 ያንደኛ ደረጃ ትምህርት ቤት መምህራን በታጣቂዎች ተጠልፈዋል። ቀደም ብሎም ከአራት ቀናት በፊት በካዱና ክፍለ ግዛት በርካታ ተማሪዎች ከትምህርት ቤታቸው መጠለፋቸው አይዘነጋም። ትላንት ታጣቂዎቹ ሬማ የምትባለው ከተማ የሚገኘውን ትምህርት ቤት በሞተር ቢስክሌተኞች ሆነው በወረሩት ወቅት ተማሪዎች ሮጠው ሲሸሹ መምህራኑን ጠልፈው እንደወሰዷቸው ባለስልጣናቱ ገልጸዋል። በሰሜንና ማዕከላዊ ናይጄሪያ ሽፍቶች ተብለው የሚገለጹት ብዙውን ጊዜ ማስለቀቂያ ገንዘብ የሚጠይቁ ወንጀለኞች ባለፉት 3 ወራት ውስጥ መምህራንን ሲጠልፉ ወይም በትምህርት ቤቶች ውስጥ የጠለፋ ተግባር ለመፈጸም ሲሞክሩ የትላንቱ ለ6ኛ ጊዜ መሆኑ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትር ሎይድ ኦስተን ፓሲፊክ ተሻጋሪ አጋርነትን ለማጠናከር በታለመ ጉዟቸው ጃፓንን እየጎበኙ ናቸው። ሁለቱ የዩናይትድ ስቴትስ ከፍተኛ ባለስልጣናት የመጀመሪያቸው በሆነው ከፍተኛ የዲፕሎማሲ ጉዞ በቶኪዮ ከጃፓን አቻዎቻቸው ጋር እየተነጋገሩ ናቸው። የጉዟቸው ዓላማ ቻይና አቋሟን እያፈረጠመች ባለችበትና ሰሜን ኮሪያም ጠባጫሪነቷን እያባባሰች ባለችበት በዚህ ወቅት የዩናይትድ ስቴትስን ፓሲፊክ ተሻጋሪ አጋርነት ይበልጡን አስረግጦ ለማሳየት መሆኑ ተገልጿል። ሁለቱ የአሜሪካ ከፍተኛ ባለስልጣናት ከጃፓን የውጭ ጉዳይ ሚኒስትር ቶሺሚትሱ ሞቴጊና የመከላከያ ሚኒስትሩ ኖቡ ኮሺ ጋር የተወያዩ ሲሆን ነገረቡ ደግሞ ለተመሳሳይ ተልእኮ ወደ ደቡብ ኮሪያ ሶል እንደሚያመሩ ታውቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህን ይመስላሉ። አዘጋጆች አቀረብኩላችሁ ስመኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ወደ ቀዳሚው ጉዳይ እንሻገር። በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት 10 ቀናት ከ20% በላይ መጨመሩን የጤና ሚኒስቴር አስታውቋል። በእነዚህ 10 ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17% መሆኑ ሲገለጽ በ17 ቀን ብቻ 12,000 ሰዎች በቫይረሱ ተይዘዋል ተብሏል። በሌላ በኩል ባለፈው ቅዳሜ በሀገር አቀፍ ደረጃ መሰጠት የተጀመረው ክትባት ቀጥሏል። በተለያዩ ዓለም ሀገራት ላይ ክትባቱ የደም መርጋት ችግር አስከትሏል ተብሎ እየወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ሲሉ ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
ባለፉት 10 ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል።
ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ህሙማን የሚገኙ ህሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከ10 በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አሁን ባለው ደረጃ እስከ 17% በአማካይ እንግዲህ ከመቶ ሰው 17 ሰው ቫይረሱ ወደ መገኘት አሻቅቧል። እስካለፈው ቅዳሜ ብቻ በነበሩት 10 ቀኖች ከ12,000 በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት 10 ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ሕክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ባለፈው እንደገለጽነው የ10 ቀናት የሞት መጠን ወደ 123 አካባቢ ነበር። በዚህኛው 10 ቀናት ደግሞ ሞቱ ወደ 149 አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በአገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት የመተንፈሻ መሳሪያዎች መያዝና የኦክሲጅን እጥረቶች ማጋጠምም እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከት አካላት እያሳወቅን ቢገኝም በመከላከል ስራ ላይ ግን የሚፈለገውን ያህል ለውጥ ሊመጭ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው።
የመተንፈሻ እገዛ መሳሪያዎችና የኦክስጂን እጥረት መከሰቱን ዶክተር ሊያ መልክተው ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ የመዘናጋቱ ሁኔታ ከማሳሰብም በላይ የሚያስጨንቅ ነው፣ አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩና ህግ አስከባሪ አካላትም ጥብቅ ቁጥጥር እንዲያደርጉ ሚኒስትሯ ጥሪ አቅርበዋል።
የኮቪድ-19 በጥቂት ቀናት ውስጥ ከቁጥጥር ውጪ ከመሆኑ በፊት ሁላችንም እያንዳንዱ ግለሰብ ባለድርሻ አካላትም ግዴታቸውን እንዲወጡ ካለው ሁኔታ አኳያ የሕክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎች የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ህግ አስከባሪ አካላቶችን ማስተማርና እርምጃ መውሰድን ማጠናከር ያለባቸው በስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ፣ ተግባራውን በሚያሻሽል መንገድ፣ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ሌሎች ሀገሮችም ላይ የሚደረጉ የተለያዩ ምሳሌ የገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡን በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው።
በሌላ በኩል በብዙ ሚሊዮን የሚቆጠሩ የዓለም ሕዝብ በክትባትነት ወስዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልስ ሰጥቷል።
አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ የዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ሰዎች ላይ ከደም መርጋት ችግር ጋር የደም መርጋት ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራትና በተለይ እንደ ሀገር አቀፍ ደረጃ ያሉን የተመራማሪና የሕክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸውና ክትባቱን መስጠት መቀጠል እንዳለበት የዓለም ጤና ድርጅት፣ የአውሮፓ ሕብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል። አሁንም አስትራዜኔካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከ10 ሚሊዮን በላይ ሰዎችም ክትባቱን ወስደዋል። ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይም በምግብና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል።
ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደሚደረግም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በአሜሪካን ሀገር ልዩ ፍላጎት ያላቸው ልጆች የሚያስተምሩ አካታች ትምህርት ቤቶች በስፋት ቢኖሩም ኢትዮጵያን ወላጆች በሚኖራቸው የገንዘብ እጥረት ወይንም የቅርብ ክትትል ማነስ ምክንያት ልዩ ፍላጎት ያላቸው ልጆቻቸው የሚገባቸውን ድጋፍ ላያገኙ እንደሚችሉ በልዩ ፍላጎት ትምህርት ዙሪያ የሚሰሩ ባለሙያዎች ይገልጻሉ። እነዚህ ወላጆች ለልጆቻቸው ስኬት ምን ማድረግ አለባቸው? ከትምህርት ቤቶችስ ምን አይነት ድጋፍ ይጠበቃል? በሚሉ ሀሳቦች ዙሪያ ስመኝሽ የቆየ በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ የሆኑትን ወይዘሮ አዜብ አታሩን አነጋግራ ተከታዩን አሰናድታለች።
ከሁለት ሳምንት በፊት ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች ተገቢውን ትምህርት የሚያገኙበት አካታች ትምህርት ቤቶች ባለመኖራቸው እንዲሁም በወላጆቻቸውና በማህበረሰቡ የእውቀት ማነስ ምክንያት የሚያጋጥሟቸውን ተግዳሮቶች ወላጆችና ባለሙያዎችን አነጋግረን አቅርበን ነበር። በዚህ ጉዳይ ላይ ያናገርናት ወላጅ እናት አልማዝ ጥላሁን የኦቲዝም ተጠቂ የሆነው የ16 ዓመት ልጇን የምትልክበት ትምህርት ቤት በማጣቷ እየደረሰባት ያለውን ችግርና ተስፋ መቁረጥ እንዲህ ስትል አካፍላን ነበር።
ትምህርት ቤት እንደ ሌሎች ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ እንዲህ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጽፍም። የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው። ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ።
ልዩ ፍላጎት ያላቸው ልጆች ትምህርታቸውን ለመከታተል የሰለጠነ ባለሙያ፣ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለየ የመማር ማስተማር ሂደት ይፈልጋሉ። በዛሬው ዝግጅታችን ታዲያ እነዚህ መሰረታዊ ፍላጎቶች ተሟልተው በሚገኙበት አሜሪካን ሀገር የሚኖሩ ኢትዮጵያዊ ወላጆች በሚሰጡት አገልግሎቶች ምን ያክል ተጠቃሚ ሆነዋል? በጉዳዩ ላይ ያላቸው ግንዛቤስ ምን ያክል ነው ስንል በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ ሆኑትን ወይዘሮ አዚብ ኢታሮን ጠይቀናቸዋል።
በጣም የሚገርምሽ ነገር እዚህ ያለው ህብረተሰብ በእርግጥ የተሻለ እውቀት አለው፣ ግን በጣም ብዙ ልጃቸው 5 ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጅሽ ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት። ምን ሆነሽ ነው ስል እኔ ቁቃይ ወንድምሽም እንዲህ ነበር አለችኝ እናቴ። አይ ጓደኞች በሆኑ እንዲረ ልጅ ደህና ነው ጤናኛ ነው ልጅሽ ምን ሆነሽ አላሉኝ። ወይም በአብዛኛው ይቅርታ አድርጎልኝ ባሎች እንዳትቀየሙኝ፣ ግን አባቶች ይህን ነገር መቀበል አይችሉም። በጣም ከባድ ነው ለአባቶች ይህን ነገር መቀበል፣ በጣም ያሳዝናል። በአሜሪካንም ሀገር ብዙዎች አይመጡም፣ ግን ሰፖርት ግሩፕ አለን የኢትዮጵያንና የኤርትራ እናቶች እና አባቶች። እዛ ግሩፕ ውስጥ ያለው ብዙ ሰው አዌርነስ አለው፣ ግን ብዙዎቹ ሲናገሩ እንዴት ነው ያወቅ ነው የሚሉት እዚህም ሀገር ሆነው።
በአሜሪካን ሀገር ልዩ ፍላጎት ኖሯቸው የሚወለዱ ህጻናት ከ1 ዓመት ከ6 ወራቸው ጀምሮ ልዩ ክትትል ማግኘት ይጀምራሉ። ሁሉም የመንግስት ትምህርት ቤቶች አካታች በመሆናቸውም ወላጆች ትምህርት ቤት የማግኘት ችግር አይገጥማቸውም። የአሜሪካ መንግስት ለልዩ ፍላጎት ትምህርት ብቻ በየአመቱ $13 ቢሊዮን እንደሚያወጣም ወይዘሮ አዜብ ያስረዳሉ።
አንዴ ልጁ 5 ዓመት ሲሞላው ወይ ቤት አስተምራለሁ ብለሽ በምታስተምሪበትን ዶክመንት ማሳየት አለብሽ፣ አለበለዚያ ትምህርት ቤት መግባት አለበት ልጁ። ምንም አይነት ልጅ፣ ሁሉ ልጅ እኩል ነው። እነዚህ ልጆች የሚያስተምሩ ሰዎች በደንብ ትሬንድ የሆኑ ሰዎች ናቸው። ሁሉ ልጅ ችግር ያለው ልጅ ስፔሻል ኤጁኬሽን ውስጥ አይገባም። 25% ግን በተለያየ 13 አካባቢዎች አሉ። ማንኛውም ልጅ ያ ዲስብሊቲ ካለው፣ ዲስብሊቲ ማለት ኦቲዝም እና ዳውን ሲንድሮም ፊት ለፊት የሚታየው እሱ ብቻ አይደለም፣ ችግር ባላቸው አሁን ለምሳሌ ውጭ መሮጥ ምናምን የሚያቀተው ልጅ፣ ሞር ፊዚካል ስትሬንግዝ ሎ የሆነ ልጅ ከሆነ የሰውነት የአካል ጉልበትናው ዊክ የሆነ ልጅ ከሆነ ፊዚካል ቴራፒ አለ ትምህርት ቤት ውስጥ። የሚንተባተብ የሚኮላተፍ ከሆነ አፉን በደንብ ያልፈታ ከሆነ ወይም አርቅቆ መናገር የማይችል ከሆነ ስፒች ቴራፒ አለ። ፋይን ሞተር ደግሞ በእጁ ይዞ በደንበኛ ስክሪፕቶ ይዞ ማይጽፍ ልጅ ከሆነ ኦኪፔሽናል ቴራፒ አለ። ከዛ በኋላ እንግዲህ ለርኒንግ ዲስብሊቲ ያለው ልጅ አለ። እኛ ሀገር ብሮ ደደብ ነው እሱ ትምህርት አይገባው የምንላቸው፣ እነሱ ደግሞ እንደ አቅማቸው ኢቫሉዌት ይደረጋል። ሁሉ ልጅ አሰስ ተደርጎ ነው በጎደለው ቦታ ላይ የሚሞላ ኢንዲቪጁዋላይዝድ ኤጁኬሽን ፕላን ይወጣል IEP እና በዛ መሰረት ማስተማሪዎች ያስተምሩት።
ልዩ ፍላጎት ባላቸው ልጆች የትምህርት አሰጣጥና ድጋፍ ዙሪያ ትልቁ ስህተት ሁሉንም በአንድ አይነት መልኩ ለመርዳት መሞከር መሆኑን ወይዘሮ አዜብ ጨምረው ያስረዳሉ።
ስፔሻል ኒድስ ነው ስለተባለ ሁሉ ልጅ አንድ ነው ማለት አይደለም። ኦቲዝምም ኢትስ ዋይድ ስፔክትረም፣ ማይልድ አለ፣ ሞደሬት አለ፣ ሰቪር አለ። ሶ በልጁ አቅም ልክ ነው የሚማረው ማለት ነው። አንዳንዶቹ ልጆች ገብተው ከሌሎቹ ልጆች ጋር እንደ ማንኛውም እየተማሩ ከክፍል እየተወሰዱ ለብቻ ይረዳሉ። ወይም ያቺ ስፔሻል ኤጁኬሽን አስተማሪዋ እዛ ክፍል ውስጥ ዋናው ክፍል ውስጥ ጀነራል ኤድ ውስጥ ትገባና ትረዳለች። ከዛ ኋላ ደግሞ ሙሉ በሙሉ ቻቸው እነሱ ብቻ መማር ያለባቸዋለን። እሱም ቢሆን እንኳን ሞደሬትሊ አፌክትድ የሆኑት መጻፍ ይችላሉ፣ ትንሽ ማንበብ ይችላሉ፣ ግን ያነበቡትን ነገር መልስ ብጠይቃቸው አይገባቸውም። እነዚህ ልጆች ከነዛ ቁጭ ከሚሉት ጋር ብታስቀምጫቸው ይረብሻሉ። ስለዚህ መጀመሪያ ቢሄቪየራቸው ላይ መሰራት አለበት። ከዛ እንደገና ሰቪርሊ አፌክትድ የሆኑ አሉ እና እነሱ ሞር ኦፍ ላይፍ ስኪል ነው መማር ያለባቸው። ትምህርት ላይ ጊዜ አታጠፊም። ስለዚህ ጎበዞች ናቸው፣ ሌላ የሚማሩት ነገር አለ። ሂሳብና ሪዲንግ ኖማተር ዋት ሁልጊዜ አስፈላጊ ነው። ገንዘብ መቁጠር እንዲያውቁ፣ ገንዘብ መልስ መቀበል እንዲችሉ፣ ማንበብ እንዲችሉ፣ ስማቸው መጻፍ እንዲችሉ፣ ስራ ቢቀጠሩ ፎርም መሙላት እንዲችሉ፣ ይሄን ላይፍ ስኪል ነው። ይሄን ይማራሉ። ከዚህ ጋር ግን አብረው ራሳቸውን ችለው መልበስ፣ ራሳቸውን ችለው መብላት፣ ራሳቸውን ችለው ውጭ ወጥቶ መግባት፣ መንገድ ማቋረጥ፣ ባኞ ቤት መጠቀም፣ ራሳቸውን ችለው እነዚህን የመሳሰሉትን ላይፍ ስኪል ይማራሉ። ኢቨን ስፔሻል ኤጁኬሽንም ቢሆን በጣም ብዙ ክፍል አለው።
ሌላው በአሜሪካን ሀገር የሚኖሩ ወላጆች ዘንድ የሚታየው ችግር ልዩ ፍላጎት ያላቸው ልጆቻቸውን ትምህርት ቤት ከላኩ በኋላ ክትትል ያለማድረግ ነው። ወይዘሮ አዜብ በቂ ትምህርት ቤቶችና እገዛ ባለበት አሜሪካን ሀገርም ቢሆን የልጆቻቸውን ጉዳይ ለትምህርት ቤቱ ወይም ለአስተማሪው ብቻ መተው ስኬታማ እንደማያደርግ ያሰምሩበታል።
አንቺ ለልጅሽ አድቮኬት ማድረግ አለብሽ። አስተማሪዋ እንዴት አድርጋ ትምህርት ብታቀርብ ልጅሽ እንደሚገባው መገብተሽ እኩል መብትሽ ነው። ልጄን የምታስተምሪበት መንገድ ልክ አይደለም፣ ልጄ የሚገባው ትምህርት በዚህ መንገድ ብታስተምሪው ነው፣ እኔ ቤት በዚህ በዚህ ስመራው በደንብ ነው የሚለው ብልሽ አስተማሪ ጋር እንደቤት ቁጭ ብለሽ ከትምህርት ቤት ጋር ያንቺም ድምፅ ተሰሚነት ኖሮት፣ ምክንያቱም ማንም ሰው ከልጁ ከእናትና አባት በላይ ልጁን የሚያቅሰው የለም። እዚህም ሀገር ያለው ወላጅ ዝም ብሎ እንደ ኢትዮጵያ ይመስለውና ትምህርት ቤቱን ያምናል፣ አይሰራም። ላስት ይር ስሙን አይጽፍ እንደሆነ ዘንድሮ ስሙን መጻፍ አለበት፣ ፕሮግረስ ማሳየት አለበት። ፕሮግረስ አላረገም እዛው ነው ልጅ ትምህርት ቤቱ አይችልም። እንደ ልጁ ፕሮግረስ ካላረገ ፌል ያደረገው ልጁ ሳይሆን ትምህርት ቤቱን። ይህንን ወላጆች እዚህም የሚኖሩ ወላጆች ይህን ማወቅ አለባቸው። ልታስተምሩበት መንገድ ያልሰራው ስትራቴጂያችሁ ልክ ስላልሆነ ነው። ቀይር ብለሽ ይህን ትካራከር እና ይቀይርልሻል።
ማንኛውም የሰው ልጅ በትክክለኛ መንገድ ትምህርትና ድጋፍ ካገኘ ሊሻሻልና ስኬት ላይ ሊደርስ ይችላል የሚሉት ወይዘሮ አዜብ በተለይ የተሟላ አገልግሎት ባሉባቸው አካባቢዎች የሚኖሩ ወላጆች ልዩ ፍላጎት ያላቸው ልጆቻቸውን ከህፃንነት እድሜያቸው አንስቶ ተገቢውን ድጋፍና አገልግሎት እንዲያገኙ በማድረግ በቤት ውስጥም በቂ ክትትል በመስጠት ለራሳቸው ብቻ ሳይሆን ለቤተሰባቸውና ለማህበረሰቡ የሚጠቅሙ ልጆች ማፍራት ይችላሉ ሲሉ ምክራቸውን ለግሰዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የናይጄሪያ ለውጥ አራማጆች ወሲባዊ ጥቃት አድራሾችን የሚቆጣጠር ስርዓት እንዲዘረጋ በመወትወት ላይ ይገኛሉ። ይህንን እንቅስቃሴ እንዲጀምሩ የገፋቸው ምክንያት ደግሞ የኮቪድ-19 ወረርሽኝ ከተከሰተ ወዲህ በሀገሪቱ እየተባባሰ የመጣው ጾታዊ ጥቃት ነው። የፊያንግ ኢታንግን ዘገባ እንደሚከተለው እናሰማችኋለን። የማግደሊን ሳምቦ የአራት ዓመት ሴት ልጅ መስከረም ወር ላይ በአንድ ጎረቤቷ ሁለት ጊዜ ተገዳ ተደፍራለች። የምትኖርበት ማህበረሰብ የመጀመሪያውን አስገድዶ መድፈር ጉዳይ ከደፋሪዋ ጋር በመደራደር አፍኖታል። ማግደሊን ግን ምንም አይነት ገንዘብ አልቀበልም ብላለች። ከሁለተኛው ጥቃት በኋላ ደግሞ ወደ ፖሊስ ጣቢያ በመሄድ አስገድዶ ደፋሪው እንዲያዝ አስደርጋለች።
ስለ አስገድዶ መድፈር ዝም የምትሉ ከሆነ በፈጣሪ ስር እኔ ግን ዝም አልልም አልኳቸው።
የናይጄሪያ የለውጥ አራማጆች እንደሚናገሩት ማህበረሰባዊ ማሸማቀቅና ጾታ ዘመም አስተያየቶች ወንጀል ፈጻሚዎችን ከማስቀጣት ይልቅ ተጠቂዎችን ዝም ለማስባል እየዋሉ ነው። ፋንሚ ፓራማላም ከለውጥ አራማጆች መካከል አንዷ ናት።
So we need a cultural and a paradigm shift.
ወደ ልማዳዊ አመለካከታችን ስንመጣ የአመለካከት ለውጥ ያስፈልገናል። ወንዶች የበለጠ ጠቃሚ ዋጋና መብት ያላቸው እንደሆኑ የሚመለከት የወንዶችን ሁለንተናዊ የበላይነት የሚያበረታታ ወንድን የሚያገን ባህል አለን። ይሄ እልባት ሊያገኝ ይገባል።
በዚህ ወር ናይጄሪያን የጎበኙት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ በሀገሪቱ ያስገድደው መድፈር ወንጀል በሶስት እጥፍ መጨመሩን አጢነዋል። የኮቪድ-19 እንቅስቃሴ ገደብ ከተጣለ በኋላ ደግሞ ጥቃት የደረሰባቸው ቁጥር 3600 ደርሰዋል። ከነዚህ መካከል ግማሹ ሴቶች ሲሆኑ እድሜያቸውም ከ18 ዓመት በታች ነው። ሱምቦ ዲ አቦዴ የሕፃናት ጥበቃ ባለሙያ ናቸው ከዩኒሴፍ ናይጄሪያ።
The statistics we have show that about
ያለን መረጃ 1657 ህጻናት በአሉታዊ መልኩ ጫና እንደደረሰባቸው ያሳያል። ለተለያዩ ጥቃቶች ተጋልጠዋል። 1501 የሚሆኑ ሴት ህጻናት አብዛኞቹ ወሲባዊ ጥቃት ደርሶባቸዋል።
And they mostly experienced sexual violence.
የናይጄሪያ መንግስት ጉባኤ ሰኔ ወር ላይ በልጃገረዶችና ሴቶች ላይ የሚቃጡ ወሲባዊ ጥቃቶችን አስመልክቶ የአስቸኳይ ጊዜ አዋጅ አውጇል። የወሲባዊ ጥቃት መዝጋቢ ማህደር እንዲዘጋጅም ጥሪ አድርጓል። የለውጥ አራማጇ ፋንሚ ፓራማለም በድጋሚ
በጣም አሳሳቢ የሆነ የመረጃ ክፍተት አለ። የምናገኘው መረጃ የተገነጣጠለ፣ ያልተደራጀና አንደኛው ከአንደኛው ጋር የተደባለቀ ነው። የወሲባዊ ጥቃት አድራሾች መዝገብ የታለመለትን እንዲያበረክት የተቀናጀ ሀገር አቀፍ የመረጃ ቋት ያስፈልገናል።
ናይጄሪያ ከአንድ ዓመት በፊት በታሪኳ የመጀመሪያ የሆነውን የወሲብ ጥቃት አድራሾች ሀገር አቀፍ መዝገብ ይፋ አድርጋለች። የሀገር ውስጥ የዜና ተቋማት እንደሚሉት ግን የአስቸኳይ ጊዜ አዋጅ ቢታወጅም ከ36 ግዛቶቿ መካከል የመዝገባ ሂደቱን የጀመሩት ሶስቱ ብቻ ናቸው። በሱዳን ዋና ከተማ ካርቱም ውስጥ ለብዙ ዓመታት በስደት የቆዩ ኢትዮጵያውያን ሀገሪቱ ያለችበት ሁኔታ ሕይወታቸውን እንዳከበደው የማግለል አድራጎቶች እንደሚፈጸምባቸው እየተናገሩ ነው። ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር UNHCR ያቀረባቸው አቤቱታዎች ምላሽ እንዳላገኙም ገልጸዋል። ስደተኞቹንና የኮሚሽነሩን ተጠሪዎች ያነጋገረው ገልሞ ዳዊት ነው። በመቀጠል ዝርዝሩን ይነግረናል።
ሱዳን ውስጥ የተከሰተውን የፖለቲካ ቀውስ ተከትሎ እየደረሰብን ነው ለሚሉት ችግር ሁሉ ካርቱም የሚገኙ ኢትዮጵያውያን ስደተኞች ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ጥያቄያቸውን ያቀረቡት ከወራት በፊት መሆኑን ይናገራሉ። ከሌሎች 5 ሀገሮች ስደተኞች ጋር ሆነው ካርቱም በሚገኘው የኮሚሽነሩ መስሪያ ቤት ፊት ለፊት ተጠልለው አቤት ቢሉም መልስ አለማግኘታቸውን ለቪኦኤ ተናግረዋል። ወይዘሮ ለምለም ደረጀ ሱዳን ውስጥ ከ30 ዓመታት በላይ የኖሩ ኢትዮጵያዊት ስደተኛ ናቸው። ከቤተሰባቸው ጋር ለዓመታት ዘለቀው የስደት ኑሮ ስለከበዳቸው ወደ ተባበሩት መንግስታት የስደት ጉዳዮች ቢሮ መሄዳቸውን ይገልጻሉ።
ዩኤን ስንሄድ ቀጠሮ ነው የሚሰጡን። ቀጠሮ ነው በቃ 3 ወር 4 ወር እያሉ ያመላለሱን። የራሳችን ችግር ለመጠየቅ ይሄድን ህዝቦችን አገኘው። እዛ ወጥቼ ራሱ መኖርም ስለማይቻል በሱዳን ባለው ክብደት ከዛ 2 ወር ከ20 ቀን ለሞላን በሌሊት 1 ሰዓት ላይ በፖሊስ አንስተው መዲና ሪያዲያ ይባላል እዚህ መርከዝ አካባቢ ነው እዛን አምጥተው ጣሉን። አሁን 3 ወር ሊሞላን 12 ቀን የቀረን ነው።
አቶ ኢማም መሐመድና ወይዘሮ ለምለም በካርቱም የዩኤንኤችሲአር ቢሮ ፊት ለፊት ከደቡብ ሱዳን፣ ከኤርትራ፣ ከሶማሊያ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከቡሩንዲና ከኮንጎ ከፈለሱ በርካታ ስደተኞች ጋር ጥያቄያቸውን ማቅረባቸውን ተናግረዋል። UNHCR ምላሽ ሳይሰጣቸው ቀርተው ከቢሮው ደጃፍ ታህሳስ 11 2013 ዓ.ም በጸጥታ አስከባሪዎች እንዳስነሳቸው ይናገራሉ። የ6 ልጆች አባት እንደሆኑና ሱዳን ውስጥ 27 ዓመታት መኖራቸውን የተናገሩት አቶ ኢማም መሐመድ ያሉበት ቦታ ከካርቱም ወጣ ብሎ ባለው የቆሻሻ መጣያ አካባቢ መሆኑን ገልጸዋል። 192 ከሚሆኑ ስደተኞች ቤተሰቦች 53 የሚሆኑት ከኢትዮጵያ የተሰደዱ መሆናቸውን ተናግረዋል። የሁለት ልጆች እናት የሆኑት ወይዘሮ ለምለም በተለይ ቦታው ለሴቶችና ለህፃናት በጣም ከባድ እንደሆነ ይገልጻሉ።
እንቅልፍ የሚባል የለም። ኮንቲነር ላይ ቀንቀን ወደ ኮንቲነር ተጠግተን እንውላለን። ማታ ማታ ሜዳ ላይ ምንም ርቀት የሌለው ከበን ነው የምንተኛው። ወንዶች እየዞሩ ይጠብቁናል። ምግብ የሚመጣልን ነገር የለም። ያለንን እቃ እየሸጥን እስካሁን ድረስ እየበላን አሁን ጨርሰናል። ምንም ነገር የለም
እና ወደፊት እንዴት ነው የምትሆኑት?
አላወቅንም። ወደፊት የሚመጣውን ነገር እኮ ለዛ ነው ሁሉን ነገር የምንጠይቀው። ይህን መጥቶ አላየንም። ወላ የሱዳን መንግስትም አላየንም። ምንም ነገር የለንም። አሁን ከእጃችን ለመራብ ሳይሆን ለህይወታችን ራሱ ስጋት አለን።
ከወራት በፊት ስደተኞች ወደ 3ኛ ሀገር ዝውውር ለመጠየቅ መሰብሰባቸውን እንደሚያውቁ የተባበሩት መንግስታት የስደተኞች ጉዳዩ ከፍተኛ ኮሚሽነር የሱዳን ቢሮ ቃል አቀባይ ጁሊያ ራፋኤሌ ተናግረዋል። UNHCR በመላው ዓለም የ3ኛ ሀገር እድል የሚያስፈልጋቸውን ከ1 ሚሊዮን በላይ ስደተኞችን ጉዳይ እንደሚከታተል ቃል አቀባዩ ገልጸው ተቀባይ ሀገሮች የተገኘላቸው 22700 ብቻ መሆናቸውን አመልክተዋል። ወደ 3ኛ ሀገር እንዲሻገሩ የሚያደርጉት እጅግ የበረታ ችግር ያሉ ስደተኞች መሆናቸውንም የጠቆሙት ራፋኤሊ ከፍተኛ ኮሚሽነሩ የስደተኞቹን ደህንነት ከሱዳን ሀገር ውስጥ ጉዳይ መስሪያ ቤት ጋር ሆኖ እየተከታተለ መሆኑንም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። ደህና እደሩ።